ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቤ መሰናዶ ጀምሯል። ዘገባዎቻችን እናስተዋውቃችሁ።
ያው ኢትዮጵያ ምግብ ጋር አንድ ላይ ፔራ አድርጎ ለሚመጣው ሰው ሁሉ ፋሲኔትድ ይሆኑ ነበር የአፍሪካን ምግብና የአሜሪካን ጃዝ።
በዚህ በዩናይትድ ስቴትስ ሳን ፍራንሲስኮ ከተማ የጃዝ ጎዳናን የመሰረቱ ታላቅ ኢትዮጵያዊ ከሰሞኑ አርፏል። እኚህ ሰው ማናቸው? በምሽቱ ዘገባለን። ሌሎች መሰናዶዎችንም ይዘናል። የደንገ ደግሞ የምሽቱን መሰናዶ በመምራት ኤልያስ አስማራ ደግሞ በድምፅና ምስል ምህንድስ ነው። ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁ እንድታመሹ በአክብሮት እንጋብዛለን። መግቢያችን ላይ እንዳስተዋወቅናችሁ ከሰሞኑ የሳን ፍራንሲስኮ ከተማ ትልቁ የህግ አውጪ ተቋም የተቆጣጣሪዎች ምክር ቤት ሳን ፍራንሲስኮ ቦርድ ኦፍ ሱፐርቫይዘርስ ለአንድ ትውልደ ኢትዮጵያዊ የማስታወሻ መርሃ ግብር አስተናግዶ ነበር። ትውልደ ኢትዮጵያዊው በከተማ ውስጥ የጃዝ ሙዚቃ ባህል ዳግም እንዲያንሰራራ ያገዙ በተለይም ደግሞ ሰብአዊ ተግባራትን በከተማው ነዋሪዎችን የደገፉ ስለመሆናቸው በወቅቱ ተወስቷል። ሀብታሙ ስዩም በእኚህ ሰው ዙሪያ ያሰናዳው ዘገባ ይቀጥላል።
በአውሮፓውያኑ ታህሳስ ወር መጀመሪያ ላይ በሰሜን ካሊፎርኒያ የምትገኘው የሳን ፍራንሲስኮ ከተማ ህግ አውጪዎች በቅርቡ ከዚህ ዓለም በሞት የተለዩ ትውልድ ኢትዮጵያዊ ማስታወሻ አፍታ አሰናድተው ነበረ። ቦርድ ኦፍ ሱፐርቫይዘርስ የተባለው የህግ አውጪ ተቋም አባል ከሆኑት መካከል አንዱ አሻ ሳፋይ የትውልድ ኢትዮጵያዊን ውለታ ለመዘከር ከቀደሙት መካከል አንዱ ናቸው።
በንግድ ሰው እንዲሁም የማህበረሰብ አባልነታቸው ራሴ ላስ ሬስቶራንትንና የጃዝ ክለብን በማቋቋም ለፊልሞር መንደር በእጅጉ አበርክተዋል። 30 ዓመታትን ያህል በሳን ፍራንሲስኮና በሰፊው ባህር ዳርቻው ቀጠና ለሚገኘው የጥቁሮች ማህበረሰብ ሰጥተዋል። ብዙ ጊዜያቸውን ለህብረተሰቡ በማበረከትና በማገልገል ላይ ውለዋል። ብዙውን ጊዜ በጥልቅ ፍላጎት የተሞሉ የድምፅ አልባዎች ድምፅ፣ ሰላም ወዳድና ሌሎችን በእውነት የማገልገል ልብ ያላቸው መሆኑ ሲገለጽ ቆይቷል።
አሻ ሰፋይ በስሜት በተሞሉ ቃላት ሊዘክሯቸው የሞከሩት ሰው አጎናፍር ሽፈሩ ይባላሉ። በከተማ ውስጥ በነበራቸው ወደ 40 ዓመታት የተጠጋ ዘርፈ ብዙ አበርክቶት በእጅጉ ይታወቃሉ። ለዚያም ነው በህልፈታቸው ማግስት የከተማዋ ህግ አውጪዎችም ሆነ ከሳቸው መልካም ስራ ያተረፉ ግለሰቦች ጥልቅ ሐዘናቸውን ለመግለጽ ያላመነቱት። አቶ አጎናፍርና ሳን ፍራንሲስኮ የተዋወቁት በአውሮፓውያኑ 1970ዎቹ መጀመሪያ ላይ ነው። በሳን ፍራንሲስኮ ስቴት ዩኒቨርሲቲ ትምህርታቸውን ለመከታተል ወደ ስፍራ ያቀኑት ወጣቱ አጎናፍር ኢትዮጵያ ውስጥ የፖለቲካ ለውጥ እንዲፈጠር በውጭ ሀገራት ሲታገሉ ከነበሩት መካከል አንዱ ለመሆን ጊዜ አልፈጀባቸው። እዚያ ዘመን የትግል ጓዳቸው ወይዘሮ አለማሽ ስጢፋኖስ ያን ጊዜ እንዲህ ያስታውሱታል።
ተማሪ ማህበር የሚባል የኢትዮጵያን ስቱደንት ሙቭመንት ውስጥ ሁለታችንም በጣም አክቲቭ ነበርን። ከዛ ጀምሬ ነው የማውቀው እና በዛን ጊዜ የነበረው የወጣትነታችን ዘመን በጣም አይዲያሊስት የሆነ አስተሳሰብ፣ በቃ ለኢትዮጵያ የተጨቆነው ኢትዮጵያ ሕዝብ ነጻ ለማውጣት በክላስ ስትራግል አይን እያየን በቃ ያለውን አገዛዝ በመቃወምና በረሃቡም ምክንያት በጠቅላላው ብቻ ፊውዳል ሲስተሙ መውረድ አለበት በሚል በዛ ነበረ የጀመርነው እና በዛን ጊዜ በጣም አክቲቭ ነበረ አጎናፍር ከኛ ጋር።
የቀዳማዊ ኃይለ ሥላሴ መንግስት ተወግዶ የደርግ ዘመነ መንግስት በትረ ስልጣኑን በጨበጠ ማግስት አቶ አጎናፍር ከፖለቲካዊ ትግሉ ባሻገር ወደ ሌላው የህይወት ምዕራፋቸው ተሻገሩ። አቶ አጎናፍር በ1986 የአውሮፓውያኑ ዓመተ ምህረት በከተማዋ ህዝብ በተለይም በፊሊሞር መንደር ውስጥ ደማቅ አሻራ የተዉበትን የመዝናኛ ስፍራ ከፈቱ። ያ ስፍራ ራሴ ላስ ጃዝ ክለብ ይባላል። ክለቡን ያዘወትሩ ከነበሩት የቅርብ ወዳጆቻቸው መካከል አንድ የሆኑት አቶ ፍቅሩ በቀለ ትዝታቸው ዛሬም አልነጠፈም።
ራሴ ላስ በጣም አስፈላጊ የነበረ ጊዜ የተከፈተ ክለብ ነው። በጣም ቢዚ ነው። ኦልሞስት 7 ቀን ሞስትሊ አፍሪካን አሜሪካን አርቲስቶች፣ የጃዝ አርቲስት እና ብሉስ አርቲስቶች ይመጣሉ። ሎካሊም የታወቁም ወይም በዚህም ፌመስ የሆኑትም ሰዎች ብዙ ጊዜ ይመጣሉ። ሬስቶራንቱ ያው ምግቡም በጣም ተወደደ ምግብ ነበረ። ሙዚቃውም ደግሞ ከራት በኋላ ደግሞ ሁልጊዜ ሙዚቃ አለ፣ በተለይ ዊኬንድ ላይ በጣም በጣም ደስ የሚል ነበር። እኔም ያው የጃዝ እና የብሉዝ ወዳጅ ስለሆንኩኝ ለእኔ በጣም ጥሩ ኤንቫይሮንመንት ነው የፈጠረልኝ የነበረው።
ራሴላስ ጃዝ ክለብ በከተማዋ ነዋሪዎች ዘንድ የመዝናኛ ስፍራ ብቻ አልነበረም። ክለቡ የሚገኝበት ፊልሞር ቀጠና በ1950ዎቹና 60ዎቹ የአውሮፓውያኑ ዘመን ድንቅ ጥቁር የጃዝ ሙዚቃ ተጫዋቾች ገነውበት ነበረ። ከተማዋ በቀጣይ ዓመታት የዘረጋችው አወዛጋቢ የመልሶ ማልማት መርሃ ግብር ግን የቀጠናውን ድምቀት አውይበው ስፍራው መቀዛቀዝ ጀመረ። የራሴላስ ጃዝ ክለብ ታዲያ የቀደመውን የጃዝ ታሪክ ያደሰ ስፍራ እንደነበረ ይወሳል። ክለቡ ችሎታው ኑሯቸው እድሉን ላጡ ጥቁር አሜሪካውያን የፈጠረው መልካም እድል የላቀ እንደነበረ ባለቤታቸው ወይዘሮ ነጻነት አለማየሁ ያስታውሳሉ።
ወደ 35 ዓመት ክለቦቹን ኦን ሲያደርግ በጣም የታወቁ ሙዚቀኞች ነበሩ የሚያመጣው እና እድል ይሰጣቸዋል። መጀመሪያም ሌላ ቦታ ተጫውተውም ለማያውቁት እድል ይሰጣል እና አቀፈው፣ ካልቸሩን አቀፈው እና ሬዚስታንቱ ጠፋ። አብሮ መስራት ጀመር እና ይበዛ አሁን ከዚህ ዓለም በሞት በተለየበት ጊዜ መቼም የደረሰን እና በጣም አዝነው በጣም ያውቃሉ እሱ አንከር እንደሆነና እንዴት ያንን ፊልሞር ኤሪያ እንደረዳና በሙሉ ናቸው። they poured their heart በጣም በጣም ነው ያዘኑት እና ያውቃሉ ደግሞ ምን እንዳደረገ ቀላልም እንዳልሆነ እያወቀ ነው የገባበት። እነሱም አልገቡበት ግማሾቹ እዛ ውስጥ፣ እሱ ግን he just wanted to introduce እና የሰማውን ስራ ላይ ማዋል once upon a time famous ነበረ ይሄ ኤሪያ ስላሉ እሱን አጥምቶ እንዳልኩ ከኢትዮጵያ ምግብ ጋር አንድ ላይ ፔር አድርጎ ለሚመጣው ሰው ሁሉ ፋሲኔትድ ይሆኑ ነበር። የአፍሪካን ምግብና የአሜሪካን ጃዝ ብለው እንጆይ ያደረጉት ነበር።
አቶ አጉናፍር ስመ ገናናው ራሴላስ ጃዝ ክለብን በጥቁር አሜሪካውያንና በትውልድ ኢትዮጵያን መካከል የመልካም ግንኙነት ድልድይ ለማድረግ ችለው እንደነበረም ይወሳል። በቅርቡ በከተማው አስተዳደር አባላት ፊት በተዘከሩበት አፍታ አሻ ሰፋይን የመሰሉ በህዝብ የተመረጡ ህገ አውጪዎች ይህንን አጉልተዋል።
Black immigrants are invisible in society.
ብዙ ጊዜ ጥቁር ስደተኞች በማህበረሰብ ውስጥ ከእይታ የራቁ ናቸው። የግዙፉ ጥቁር ማህበረሰብ አባላት ብቻ ተደርገው ይታያሉ። እሳቸው የኮሩ ጥቁር ሰው ብቻ ሳይሆን የኮሩ ኢትዮጵያዊ ስደተኛ፣ የማህበረሰባቸው አምድና ከሰፊው ህዝብ ጋር ትስስር ያላቸው መሆኑን እውቅና መስጠት ያስፈልጋል። የሁሉም ማህበረሰቦች አባል በመሆናቸውም ኩራት ይሰማቸው ነበር።
የአቶ አጉናፍር ሌላ በርክቶት የትውልድ ሀገራቸውን በሚመለከቱ ፖለቲካዊና ማህበራዊ ጉዳዮች ላይ የነበራቸው የላቀ ተሳትፎ እንደሆነ በቅርቡ የሚያውቋቸው ይናገራሉ። ለአመታት በወዳጅነት በኋላም በትዳር አብረዋቸው የኖሩት ወይዘሮ ነጻነት አለማየሁ እንዲህ ይገልጹታል።
የሚገርም ነገር ሁል ጊዜ ያው ጃዝ ክለቡ ስላለ የታወቀ ስለሆነ እሱም ከሰው ጋር የመተዋወቁ ድል እየበዛና እየሰፋ ሄደ እና ከፖለቲሽያንስ ጀምሮ ሜሮች፣ ገቨርነሮች፣ ሱፐርቫይዘሮች እንደዚሁም የኮሚኒቲ ሊደሮች በሚመጡበት ጊዜ የሚያስበው እንዴት ነው ይሄንን እኛ እዚህ ያለነው ዲያስፖሮች እና እንደዚህ ኦፖርቹኒቲ ኖን ስራ ያለን ቢዝነስ ያለን እንዴት ነው ከሀገራችን ጋር የምናያይዘው በማለት ነበር የሚያስበው ሁልጊዜ። አሁን ፊልሙር ላይም ሲከፍት ኢትዮጵያኖቹን ይጋብዝ ነበር። ኢንክሉዲንግ እኔና የእህቴን ክለብ ሺባን እዛ እንድንመጣ ያደረገው እሱ እና እሱም በሚያደርግበት ጊዜ አሁን ሱፐርቫይዘሮቹም ሆነ ሜሮቹንም ገቨርነሮቹን በሚታወቁበት ጊዜ የኢትዮጵያን ኬዝ ነው የሚያመጣው። እሱ እዚህ ኖረ እንጂ ልቡ ሁል ጊዜ ኢትዮጵያ ነው። ችግር ሲኖር ነው በፋመኑ ጊዜ እንደዚሁም ደግሞ አሁን ባለው ችግር ሁል ጊዜ ፓርቲስፔት ያደርጋል። ኖት ኦንሊ ፓርቲስፔት በማድረግ ሳይሆን ማርች ሲኖር ማርች ያደርጋል። ፈንድሬዚንግ ሲሆን እሱ ነው ሁሉን ነገር አስተካክሎ ለኢትዮጵያን ኮሚኒቲ ቋሚ ተጠሪ ነው እና እነኝን ሰዎች በሚጋብዝበት ጊዜ እና በሚያነጋግርበት ጊዜ ሂ ዩዝስ ሂዝ ኮኔክሽን ኢትዮጵያን እንዲረዱ።
አቶ አጉናፍር በቅርቡ ባደረባቸው ህመም ምክንያት በ71 ዓመታቸው ከዚህ ዓለም በሞት መለየታቸውን ተከትለው መላ ቤተሰባቸው ለጥልቅ ሐዘን ተዳርገዋል። ሼባ ፒያኖ ላውንጅ የተሰኘው በፊልሞር ቀጠና ላይ ዛሬም ከሚገኙት ጥቂት የሙዚቃና የመዝናኛ ስፍራዎች አንደኛው ባለቤት የሆኑት ወይዘሮ ነጻነት ግን ባለቤታቸው የጀመሯቸውን ስራዎች ማስቀጠል የቤተሰባቸው አደራ መሆኑን ይናገራሉ።
ሴብቱ የመጣው የጃዝና የኢትዮጵያ ምግቡ እንዳልኩ ከሱ ነው እና የእሱ ቪዥን ነው ይሄ ነገር እና ደግሞ የሚገርመው ነገር በሴት ያው እኔ ባለቤቱም ቢሆን በሴት ኢንዲፔንደንስ እና በሴቶች ራይት እና ራሳችንን መግፋት እንደምንችል እና አንድ ቦታ እንደማድረስ እንደምንችል ሁሉ ጊዜ ኢንካሬጅ አድርገናል። ምክንያቱም በእኛ ካልቸር በድሮ ይሄ ስላልነበረ እና አሁን ብዙ ሙዚቀኞች እሱ ድሮ ኦፖርቹኒቲ የሰጣቸውን ነው እስካሁን ከኔ ጋር የሚጫወቱት። እየመጡ ይነግሩኛል ስለ ራሴ ላስ ያውቃሉ። እኔ ራሴ ላስ ጫወት ነበረ፣ እሱ ነው መጀመሪያ የሰጠኝ ኦፖርቹኒቲ። ያን ሆኜ እንደውም ሌላ ሰው ሳይቆጥረኝ እኔ ነው። አሁን በጣም ፌመስ ናቸው። እንደውም አንዱ በጣም የሚገርም ነገር ፌስቡክ ላይ ጽፏል እና እኔም እህቴም የምናስበው እሱ የጀመረውን ነገር እና እሱ የእሱን ድሪም አኮምፕሊሽ በልዩ ልዩ ቦታ እሱ እንደሚያደርገው እኛን የጃዝን ብቻ ሳይሆን አገራችን የአገራችንን ኮዝ አንድ ላይ አድርገን እሱ እንደሚያደርገው ከእሱ የተማርነውን ነገር አፕላይ አድርገን የእሱን ሌገሲ እንዲቀጥል ነው የምንፈልገው። ኢትስ ቨሪ ኢምፖርታንት ለእኛ ለቤተሰቦቹ፣ ኢትስ ቨሪ ኢምፖርታንት ምክንያቱ ሁሉንም ነገር የሚያደርገው እሱ ነበረ እና አሁን ለእኛ ትምህርት ነው። አዎ በጣም ትልቅ ጉዳት ነው የደረሰብን፣ ግን አጠነከረን፣ ጥሩን ነገር እንድናይ ያደረገን እና ስለዚህ አናቆምም። ከአሁን በኋላ የምናደርገውን የምንችለውን እየተማርንም እሱ እንቀጥላለን። እሱ የጀመረው
በቅርበት በሚያውቋቸው ዘንድ የአቶ ጉናፍር ሽፈራው የህይወት መንገድ ዩናይትድ ስቴትስን መኖሪያ ላደረጉ ኢትዮጵያውያን የሚተወቁም ነገር የላቀ ነው። ለአመታት በቅርበት ለሚያውቋቸው ወይዘሮ አለማሽ ስጢፋኖስ አቶ ጉናፍር ከራስ አሻግረው ለሌሎች ማሰብ ያለውን እርባና ማሳያ ናቸው።
አይ በጠቅላላው ግን አንድ ሰው ከራሱ ህይወት ውጭ ሆኖ ሌላውን ኮሚኒቲውን የሚያግዝ አስተሳሰብ በመኖሩ ከሱ ብዙ የሚማር ነገር አለ። ምክንያቱም ሰው ለራሱ መቼም ሰክሰስፉል መሆን ይችላል፣ ግን ከሱ ወጥቶ ለኮሚኒቲውና ለሀገሩ ህዝብ ኮንትሪቢዩት ማድረግ በጣም ትልቅ ነገር ነው እና እሱን በማድረጉ በጣም የሚመሰገንና አርአያ የሚሆን ይመስለኛል።
ዛሬም ድረስ በሳን ፍራንሲስኮ ከተማ የሚኖሩት አቶ ፍቅሩ በቀለ በበኩላቸው የአቶ አጎናፈር የቀደሙ እንቅስቃሴዎች ትውልደ ኢትዮጵያውያን በአሜሪካ የፖለቲካ ሂደት ውስጥ የላቀ ተሳትፎ እንዲያደርጉ አስተዋሽ እንደሆኑ ያወሳሉ።
አንድ ነገር እኔም ከሱ የተማርኩት ነገር የእሱ እዚህ ሀገር በነበረው ኤክስፒሪየንስ በጣም በአሜሪካን ፖለቲካል ሲስተም ያምናል። የሆነ አስተሳሰብ አለን፣ አሜሪካን እኛን አይወድንም ወይንም አሜሪካ እንደዚህ አውቃ እንደዚህ ታደርገናለች ወይም እንደዚህ ብለን የምናምነው እና አኩርፈን የተቀመጥን አለን። እሱ ግን እንደዛ አልነበረም። እሱ የሚለው እኛ እዚህ ቦታ የሆን ነው ሎሜከሮቹ የማይሰሙን በደንብ አድርገን ነገራችንን የማስረዳት ችሎታ ስለሌለን፣ ሁለተኛ ስትሮንግ የሆነ ፖለቲካል አክሽን ኮሚቲ ስለሌለን፣ ያ ፖለቲካል አክሽን ኮሚቲ ቢኖረን ካንዲዴቶችን ለእኛ ሲምፐታይዝ የሚያደርጉ ካንዲዴቶችን አስመርጠን እነዚህ ካንዲዴቶች ለእኛ እንዲቆሙ ለእኛ ኢንትረስት እንዲቆሙ ማድረግ የመቻል አቢሊቲ ስለሌለን እና ሲስተሙን ካፕታላይዝ ማድረግ ባለመቻላችን ነው አሁንም ፌል የምናደርገው። እነዚህ ሎሜከሮቹ ምንም አይዲያ የሌላቸው አሉ እንጂ ለምንድን ነው እሱ አሜሪካ ጠንካራ የሆነች ሀገር ኢትዮጵያ እንደትሆን የማይፈልገው? ምንም ምክንያት የለውም። ያ ነገር እንዲሆን ምንም አይነት ምክንያት ሊኖረው ራሱ ይሄ ነገር ሴንስ አይሰጥም እንደዚህ ብሎ ማሰቡ። እኛ የራሳችን ድክመት ነው ኦርጋናይዜሽን ስትሮንግ ስላልሆንን ነው ያንን ላይ መስራት አለብን ብሎ በፖለቲካል አክሽን ኮሚቲ በጣም ያምናል። ያንን ነበር ለማድረግ የሚያስብ የነበረው።
የአቶ አጎናፍር ቤተሰቦች የትውልድ ኢትዮጵያዊውን መልካም ግብሮች በሌላ ምዕራፍ እንዲቀጥሉ ይሻሉ። ወይዘሮ ነጻነት አለማየሁ በድጋሚ
አሁን እኔና ልጅ አለችው ከመጀመሪያ ትዳሩ ያፈራት ግዲያ ጎናፍር የምትባል እንዲሁም እህቴ እስራኤል አለማየሁ እኛ በእሱ ስም ፋውንዴሽን አቁመን ለኢትዮጵያ ውስጥ ትምህርት ቤት መማር ለማይችሉ እና ችግር ላላቸው ሰዎች እና እንደነሱን አይነት ሰዎች መርዳት አስበናል፣ ፕላን አድርገናል እና ይሄ ነው ይህንን እየሰራንበት ነው እና አምሹር ይሰራል መርዳትም አለብን የሱም ሐሳብ አንደኛው እሱ ስለነበረ ይሄን ለናረን ያሰብ ነው
መሰናዷችንን የማጠናቀቀው ሮበርት ስቱዋርት የተባሉ የጃዝ ተጫዋች አቶ አጉናፍርን ከዘከሩበት የማህበራዊ መገናኛ መልእክታቸው ቀንጭቤ በማሰማት ነው። እሳቸው እንዲላሉ በ1986 በዚህ ስፍራ የሙዚቃ ዝግጅቴን ሳቀርብ ገና 17 ዓመቴ ነበረ። ያልበሰልኩ መሆኔን ቢያውቁም እሳቸው ግን እድሉን ሰጥተውኛል። ብዙ ጥቁር ሙዚቀኞች ጉዟቸውን የጀመሩት በዚሁ ነበረ። ዝነኛ ከሆኑ በኋላ ግን ተመልሰው አልረዷቸውም። እኔ ጡት አባት የሚለውን መጽሐፍ ደጋግሜ የምጠቅስ ጊዜ ያለው ወጠኝ ጥቁር ጣሊያናዊ ነኝ። እናም እጠቅሳለሁ፣ ባለውለታዎቻችንን መቼም መቼም አንዘነጋም። ሮበርት ከአቶ አጉናፍር የተማሩትን በማስታወስ ለተተኪ ትውልድ ይበጃሉ ያሏቸውን ተግባራት እንደፈጸሙ በመልእክታቸው ላይ ጠቁመዋል። በዚህ ዝግጅት ወቅት በመረጃ ጥቆማ ረገድ የተባበረችኝን የፊልም ባለሙያ ሰሎሜ ሙልጌታን በአድማጮች ስም በእጅጉ ላመሰግን ወዳለሁ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ስዩም ዋሽንግተን ዲሲ።
መሰናዷችን ይቀጥላል። በመቀጠል ደግሞ የምናስተዋውቃችሁ ገበታ ማፕስ የተሰኘ የካርታና የጉዞ አቅጣጫ ጠቋሚ መተግበሪያ ከሰራ አንድ ወጣትና እንዲሁም ደግሞ መተግበሪያውን ከተጠቀሙ ተገልጋዮች ጋር ነው። ወደ ዘገባው።
በአዲስ አበባና በአብዛኞቹ የኢትዮጵያ ከተሞች ወደማያውቁት ሰፈር ጎራ ማለት ከፈለጉ ስፍራውን የሚያውቅ ሰው አብሮት እንዲሄድ ማስቸገር አለም ደግሞ እዛኛው ህንጻ ጋ ውረድ ወይም ደግሞ ወረድ ብሎ ያለው አረንጓዴ ተቀባው አትክልት ቤት ጋር የመሳሰሉ ቁርጥ ያልሆኑ ምልክቶችን ይዞ ግራ መጋባት የተለመደ ነው። ይሄ ታዲያ በሀገሪቱ ከጊዜ ወደ ጊዜ በለውጥ ሂደት ላይ መሆኗ፣ የማህበረሰቡ የካርታና የአቅጣጫ የስፍራ ግንዛቤ ማነስ፣ እንዲሁም ደግሞ ተገቢ የሆኑ መንገዶችና የሰፈር ውስጥ አስፋልቶች ስያሜና ቁጥሮች ባለመኖራቸው እንዲሁም ባለመለመዳቸው የመጣ ነው። ዘመናዊ የትራንስፖርት አገልግሎት የሚሰጡ ተቋማትም እንደ ጉግል ማፕ ያሉ የሳተላይት ምስሎችን ለመጠቀም ይገደዳሉ። ይሁን እንጂ ጉግል ማፕም ሆነ ሌሎች የካርታና የአቅጣጫ አገልግሎት የሚሰጡ መተግበሪያዎች ዞር ዋራ የሆኑ መንደሮች ውስጥ ትክክለኛ የሆነ መረጃ እንደሌላቸው ተጠቃሚዎች ይስማማሉ። በተለይም ደግሞ ይህንን ችግር የዩኒቨርሲቲ ተማሪ ሳሉ በትርፍ ጊዜያቸው ምግብ በማድረስ ስራ ላይ ተሰማርተው የነበሩት በምህረትህ ገዛ ሀይንና ጓደኞቹ በደንብ ማስተዋላቸውን ገበታ ማፕስ ለተሰኘው ሀገርኛ የካርታና የጉዞ አቅጣጫ አገልግሎት መመስረት ትልቅ ሚና ተጫውቷል።
ስንመርጥ ያው እንትን ነው፣ በአጋጣሚ ነው። መጀመሪያ ላይ እየሰራ የነበረው የግቢ ተማሪዎች እያለን በፉድ ላይ እንደዚህ ምግብን ለሰዎች ማድረስ የሚል ነገር ሀሳብ አስበን በዛ ላይ እየሰራን ነበረ እና ያው ግቢያችን ከከተማ ትንሽ ወጣ ያለ ነገር ስለነበረ የፈለግነውን ያህል ምግብ ማግኘት በጣም ቀላል አልነበረም። ስለዚህ እሱን ችግር እንፍታ ብለን ከዛን የተነሳ ነው። እሱን እየሰራን እያለ ሎጂስቲክሱ ፓርት ላይ ግዴታ ማፒንግ ያስፈልገው ነበረ። ያለውን ነገሮች ከየት ደረሰ፣ ምን ያህል ኮስት አለው፣ ምን የሚሉትን ለመስራት ማለት ነው። ልክ የአፓርት ላይ ስንደርስ ጉግል ማፕን መጠቀም አለብን ብለን ለመጠቀም ስናስብና ስንጀምር የክሬዲት ካርድ ወይም ደግሞ ይሄ የውጭ ሀገር ክፍያዎችን በዶላር መክፈል የሚቻልበትን ነገር ማግኘት አልቻልም። እና ደግሞ ኢትዮጵያ ውስጥ እንደሚታወቀው ብዙ ጊዜ በቀላሉ የሚገኝ ነገርም አይደለም እሱ። እና ለተወሰኑ ሰዎች ሪዘርቭ ተደርጎ የተቀመጠ ነው። እና ስለዚህ ያ ነገር እኛን ፎርስ አደረገን ማለት ነው። በቃ ለምን የራሳችን የሆነ ነገር አንሰራም ብለን እንድናስብ አደረገን። እና ያው በፊትም ግቢም እየተማርን እያለ እንደዚህ የሆነ ብዙ ሰው ሊደፍራቸው የማይወዳቸውን ነገሮች መድፈር ይመቸን ነበር፣ ራሳችንን ቻሌንጅ ማድረግ እና ከኔ ጋር ያሉትን ቲሜ ውስጥ አቤኒዘር የሚባል አለ እና ሌሎችም እንደዚህ ቲም ሜምበሮች፣ በተለይ አሁን ሲቲዋችን ነው አቤኒዘር እና እሱ እና እኔ ሁለታችን እንደዚህ አይነት ነገሮች በጣም ደስ ይለናል እና እሱ ኢኒሽቲቭን ወሰደን እና አንድ ላይ ሆነን ጀመር ነው ማለት ነው። ስለዚህ እንደዛ ነው የተጀመረው። ከዛ ጀምረ ነው ለራሳችን ተጠቀም ነው። ከዛ ውጭ ስናየው እንደዚህ አይነት የሚያቀርብም ብዙ ካምፓኒ የለም ኢትዮጵያ ውስጥ በተለይ ማለት ነው። እና ስለዚህ ለሌሎቹም ለምን አናቀርብላቸው ብለን ወደ ሰርቪሱን ወደ ማቅረብ ሄደን ማለት ነው። ስለዚህ አስበነው ወይም እንደዚህ መስራት አለብን ብለን የገባነው ሳይሆን ከችግራችን ተነስተን ነው ማለት ነው።
ገበታ ማፕስ በገበታ ምግብ ማድረስ አገልግሎት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ በአራት ጓደኛሞች የተጀመረ ቡድን ነው። አሁን ላይ ቡድኑ ተስፋፍቶ ለተለያዩ የጉዞ አገልግሎት ለሚሰጡ ተቋማት መተግበሪያና ሶሉሽን በርካሽ ዋጋ ተደራሽ ማድረግ ችሏል።
ኦኬ ሶ ፋር አድቨርታይዝመንት አልሄድንበትም። አድቨርታይዝ ለማድረግ አልሞከርንም። ጀስት የተለያዩ ክላይንቶችን እነሱም አፕሮች የሚያደርጉናሉ እኛም አፕሮች የምናደርጋቸዋሉ እና እየሄድን ሰርቪሳችንን ነግራቸዋለን እና ደግሞ ሪል ፔን ፖይንት ነው ለእነሱ። ምክንያቱም አንደኛ ከጉግል በሚጠቀሙበት ጊዜ ሪሲት አያገኙም። ስለዚህ ገቢዎች መወራረድ አይችልም እና ጀስት ኢትስ ሉዝ ነገር ለእነሱ። ኦልሶ ደግሞ በዶላር ነው የሚከፍሉት። ዶላሩን ማግኘት እሱ ራሱን የቻለ ሌላ ፔን ነው። ከዛ ደግሞ የሆነ ኢሹ ከተፈጠረ ያው ትኬት ፈጥረው የተወሰነ አንድ ሳምንት ምናምንም ሊወስድ ይችላል ሶሉሽኖች በስነስርዓት እስኪያገኙ ማለት ነው። እና እነዚህ ነገሮች ስላሉ በቀላሉ ወደዚህ ለማዞር ፈቃደኛ ናቸው ብዙዎቹ ያገኘ ናቸው። እንደዛ ነው እስካሁን ድረስ ክላይንቶቻችንን ስናገኝ የነበረው። አሁን ካሉት ካምፓኒዎች ትልልቅ የሚባሉት እነ አዲካ አሉ፣ እነ ዛይሮይድ አሉ፣ ናሽናል አይዲ አዲስ የተቋቋመ ገቨርንመንት እሱም አለ እና እነዚህ እና ትንሾችም እንደዚህ የፉድ ዴሊቨሪ ላይ ምናምን የሚሰሩ ደግሞ የተለያዩ ደግሞ አሉ ማለት ነው። እየመጡም ያሉ አሁን ሲስተማቸውን ኢንተግሬት እያደረጉ ያሉ የተለያዩም ደግሞ አሉ ማለት ነው። ያ እነዚህን ይመስላሉ።
የካርታና የጉዞ አቅጣጫ ስራ አገልግሎት ከፍተኛ የሆነ ጥንቃቄ እንዲሁም ደግሞ የስፍራዎች ግብዓት የሚያስፈልገው ሲሆን ሰዎች የፈለጉትን የሚያገኙበት እንዲሁም ደግሞ እነሱም ራሳቸው አስተዋጽኦ የሚያበረክቱበት የቴሌግራም ቡድን እንዳላቸውም ይጠቁማል።
ያ ቴሌግራም ላይ ቅድም ሽን ያደረጉት ሰው ሁሉ ማግኘት ይችላል ያልኩት አይ ቲንክ ሀገር ውስጥ እዚህ የሚጠቀም በኮል ሴንተር ሆኖ የሚሰጡ አፋላጊ ምናምን የሚባሉ አሉ። ለምሳሌ ስለሆነ ካምፓኒ ስልክ ቁጥር ማግኘት ከተፈለገ የት አካባቢ ነው የሚገኘው፣ እንዴት አድርጌ አክሰስ ማድረግ እችላለሁ ምናምን የሚሉ ነገሮችን ያው ተከፍሎበት ማለት ነው እንደዚህ አይነት ሰርቪስ ፕሮቫይድ የሚያደርጉ አሉ የተለያዩ ካምፓኒዎች። እና የእኛ አላማ ምንድነው? ይህንን ራሱ ለምፎር ፍሪ እዛው ቴሌግራም ላይ ሰው በቀላሉ ለምን አያገኝም ነው። ኢንክሉዲንግ ስልክ ቁጥራቸውን ሊሆን ይችላል፣ ስለ ካምፓኒ ዲቴል ሊሆን ይችላል፣ የት አካባቢ ይገኛል ምናምን የሚሉ ነገሮች እኛ ጋር ያለውን ነገር ፕሮቫይድ ማድረጉ ላይ እሱ ላይም በነፃ የማቅረብ ነገር እየሰራ ነው። ለሶሳይቲ ጉድ ሰርቪስ ብለን እናስባለን። ምክንያቱም ያው ለሁሉም ነገር ከሚከፍሉ አትሊስት በዚህኛው ነፃ መሆን ይችላል። እና ኢቨን ዋን ስቴፕ ፈርዘር ወስደ ነው ኤቲኤሞችን ሊሆን ይችላል፣ ባንክ ብራንቾችን ሊሆን ይችላል፣ አካባቢ ላይ ምን አለ። እንደውም ለክራውድ ሶርሲንግም ኦፕን አድርገ ነው የትኛው ኤቲኤም ብር አለው የትኛው ኤቲኤም ብር የለውም የሚሉትን ኢንፎርሜሽኖች በቀላሉ ማግኘት እንዲችሉ ሶዛት በቃ የማንንም ሰው ህይወታቸው ኢዚየር እንዲሆንላቸው ማለት ነው። በዛ በሚያገኙት ነገር ያንን ነው የምናቀርበው።
የገበታ ማፕስን አገልግሎት ከገዙ ተቋማት መካከል አንዱ የሆነው የአዲካ የታክሲ አገልግሎት ስራ አስፈጻሚ የሆነችው እርግ በጌታቸው ተቋማቸው ከጉግል ማፕስ ወደ ገበታ ማፕስ በመቀየሩ ያገኛቸውን ተጨማሪ ጥቅሞች አጋርታለች።
ገበታ ማፕስን መጠቀም የጀመርነው ከሶስት ወር በፊት አካባቢ ነው። ከዛ በፊት የጉግል ማፕን እንጠቀም ነበረ። ሰው በሁለት ነገር እናየዋለን። አንደኛ የሎካላይዝድ በሆነ የተሰራ ሎካላይዝድ በሆነ አካሄድ ስለሆነ የተሰራው የምንፈልጋቸውን ሎኬሽኖችን ወይም አቅጣጫዎችን በሀገር ሰው ሲሰሩ ኢትስ ቶታሊ ዲፍረንት። የጉግል ማፕ አንዳንድ ሎኬሽኖችን ሚስ ሊያደርግ ይችላል። ሆነስትሊ ኮስት ዋይስ በጣም ይገርም ያደረገው ኮስት ወዘሎት እና ቅድም በምህረቱ ሲያራ እንደነበረው ብዙ ኮስትን ለመቅረፍ ችለናል። በአጠቃላይ ይሄን ይመስላል ከነሱ ጋር ስንሰራ የነበረው። ቀየር ወደ ገበታ ማፕስ ስንቀይረው ኖቲስ በሚያደርጉት መልኩ አይደለም። አንደኛ በኋላ ኤፌክቱን ነው ማየት የሚችሉት። ኤፌክቱን ለስስ ሞር ዲቴልድ የሆነ በሀገርኛ ቋንቋ የተሰራ ሎኬሽኖችን በኢዝሊ ማግኘት የሚችል ዳታ ሞር ተጨምሮ የማግኘት ይችለዋል ማለት ነው። ስለዚህ እነሱን ከማላመዱ ባሻገር ኤክሰርሳይዝ አድርገውት ከዛ በኋላ በኤፌክቱ እኛም እየመዘን ነው። አንዳንድ ዳታዎች ላይ የነበሩትን ክፍተቶች ከና በምህረቱ ጋር ሆነን ፊል ያደረግን እንግዲህ እንደ ማሻሻያ ያደረግን አንድ ላይ እየሰራን ያለ ነው።
የአዲካ ታክሲ የስራ ሂደት ዳይሬክተር የሆኑት አቶ ወንደሰምት እኮ ተቋማቸው ሀገር በቀል ቴክኖሎጂዎችን ለማበረታታት በሚል ኃላፊነት ወስዶ ገበታ ማፕስን መጠቀም መጀመሩን ገልጸዋል። አቶ ወንደሰን የሙከራ ሂደቱ ስኬታማ መሆኑ አዲካ በቀጣይ ከኢትዮጵያ ውጪ በሚኖሩት ስራዎች ላይም ገበታ ማፕስን ለመተግበር ፍላጎት እንዲኖረው ማድረጉንም ነው የጠቆሙት።
አዲካ ታክሲም እዚህ ሎካሊ ነው ደቨሎፕ ያደረግነው ሲስተም ነው። ሰው ለሎካል ታለንት የተለየ ፍላጎት ስላለን እና ማደግ የሚቻለውን በሎካል ታለንት ነው ብለን ስለምናስብ ገበታ ማፕን ኦኬ ዋይ ዶንት ዊ ጊቭ ኢት ቻንስ እድል ለምን አንሰጠውም ብለን ከሶስት ወር በፊት እርግበ እንዳለችው ኢንትሮዲውስ አደረግ ነው። ብዙ ራሱ ቴስት አላደረግ ነው። አሁን ያለን ውጤት በጣም አስደሳች ነው። የራሱ የሆነ ችግሮች አሉበት። ማፑ ሳይሆን የዳታ ችግር አለ። እሱ የዳታ ችግር በሚያጋጥመን ጊዜ ከስተመር ደውሎ ሎኬሽን ካጣን ቶሎ ብለን ለገበታ ማፖች እናሳውቃቸዋለን። እነሱ ያንን ማፓቸው ላይ ዳታ ቤዛቸው ላይ ያስገቡታል። እና ለእኛ ከሚያኮራን ነገር ከወጣቶች ጋር መስራታችን ቢዝነሳችን የተሻለ መሆኑ በጣም በጣም በብዙ ፐርሰንት ነው የቀነሰ የምንከፍለው። በዶላር እንከፍል የነበረውን ነገር በብር ነው የምንከፍለው፣ ፕላስ ቀንሶልን ነው። ኦንቶፕ ኦፍ ዛት ደግሞ ሪሲትም እናገኛለን እዚሁ ማለት ነው። ከገቢዎች ጋር እሱ ማወራረድ እንችላለን። አዲካ ታክሲም ሌላ ሀገር ላይ የሄድን ስለሆነ አሁን ሳውት ሱዳን ጁባ፣ ካምፓላ ኡጋንዳ፣ ዛምቢያ ላይ ሉሳካ ላይ ለመጀመር አስበናል። ኦልሬዲ የሉሳካውን ሎንች አድርገናል። ገበታ ማፕንም እዛው ይዘን እንሄዳለን ብለን ነው ምና
የገበታ ማፕስ አጋር መስራች በምህረትህ ገዛኸኝ አገልግሎታቸው በመላው ኢትዮጵያ እንደሚሰራ የገለጸ ሲሆን በጥቂት ዓመታት ጊዜ ውስጥም ወደ ሌሎች የአፍሪካ ሀገራት የመስፋፋት ህልም ይዘው እየሰሩ መሆኑንም አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የመጨረሻው ዘገባችን ወደ ናይጄሪያ ይወስደናል። የቻይና ኩባንያዎች የናይጄሪያ መሐንዲሶች ከገበያ እያስወጡ ነው ይለናል ዘገባችን።
የምህንድስና ባለሙያ የሆነው ሳኢድ ማህጋሪ በአቡጃ የሚኖር የግንባታ ተቋራጭ ሰራተኛ ሲሆን አቡጃ ውስጥ በከፍተኛ ሁኔታ እያደገ በመጣው የግንባታ ስራ ላይ ተሰማርቷል። ሆኖም ማህጋሪ እንደሚለው በናይጄሪያ ውስጥ ትላልቅ የቻይና ግንባታ ተቋማት መኖራቸው እንደሱ ያሉ የሀገር ውስጥ የግንባታ ሰራተኞች በትናንሽ የመኖሪያ ቤት ስራ ላይ ብቻ እንዲገደቡ አስገድዷቸዋል።
ብዙዎቹ ሀገር በቀል ተቋራጭ ኩባንያዎች ከውጭ ተቋራጮች ጋር ለመወዳደር የሚያስችል አቅም የላቸው። ምክንያቱም እነሱ ልምድ፣ እውቀት፣ ቴክኒካዊ መሳሪያዎችና የገንዘብ አቅም አላቸው። ስለዚህ ለሀገር ውስጥ ተቋራጮች ስጋት ናቸው። ለዚያም ነው የሀገር ውስጥ ግንባታ ተቋማት ትናንሽ የግል መኖሪያ ቤት ግንባታ ላይ ብቻ የሚያተኩሩት።
የቻይና ኩባንያዎች ወደ ናይጄሪያ የገቡት የነበረውን ክፍተት ለመሙላት ነው። እንደ አውሮፓውያን አቆጣጠር ከመስከረም 2021 ጀምሮ ናይጄሪያ ከቻይና የተበደረችው ገንዘብ መጠን 4.1 ቢሊየን የደረሰ ሲሆን አብዛኛው ወጪ ለመሰረተ ልማት ፕሮጀክቶች መዋሉን የናይጄሪያ ዕዳ አስተዳደር ጽህፈት ቤት መረጃ ያመለክታል። የልማት አማካሪ የሆኑት ጂዴ ኦጆ ከቻይና የተገኘው ብድር መንግስት የግንባታ ፕሮጀክቶችን ለቻይና ኩባንያዎች እንዲሰጥ በማስገደድ ረገድ አስተዋጽኦ እንዳለው ያምናሉ።
ቻይና ብድሩን ትሰጣለች። ነገር ግን የብድሩ ውሉ መመሪያና ተግባበር ግንባታውን ለመፈጸም የራሳቸውን ባለሙያዎችና መሰረተ ልማት ማምጣት እንዳለባቸው ይገልጻል። አሁን ፍርሃቱ ምንድን ነው? ይህንን ዕዳ መክፈል ካልቻል ቀጥሎ የሚመጣው መንግስት ችግር ውስጥ ይወድቅና የተወሰኑት ንብረቶቻችን ይወሰዳሉ የሚለው ነው።
የናይጄሪያ መሐንዲሶች ማህበር ፕሬዝዳንት ታሲዮ ሳአድ ጊዳሪ ውዲን የናይጄሪያ መንግስት የሀገር ውስጥ ኮንትራክተሮችን ለመደገፍ የሚያስችል ምቹ ሁኔታ መፍጠር አለበት ይላሉ።
መንግስት ሆን ብሎ በሀገር ውስጥ የግንባታ ኩባንያዎች ላይ መዋለ ንዋይ ማፍሰስ አለበት። ይህ እንዴት ነው የሚሰራው? ስራውን ስጡንና ብቃት ይኑረን አይኑረን በስራችን እናሳያለን።
የአሜሪካ ድምፅ ናይጄሪያ የሚገኘውን የቻይና ኤምባሲ
ተመልካቾቻችን ስለነበረን ቆይታ እያመሰገንን የዕለቱን መሰናዶ እዚህ ላይ ፈጽመናል። የደን ገረመው መሰናዶን በመምራት ኤልያስ አስማረ በቅንብሩ አብረናችሁ ነበር። በነገው ምሽት እንገናኝ። ጤና ይስጥልኝ።